ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ የጋቢና ቪኦኤ መሰናዶ ጀመረ።
ጉበት ትራንስፕላንት ወይ ጉበት ነቅሎ ተከላ ኢትዮጵያ ውስጥ ለመጀመር ድሮ ማሳቤ ነው እና እንደ 10 አመት ሆኖናል ይሄንን ስናስብ ስናበስል ስንፕላን ስናረግ ማለት ነው። ያው ከጤና ጥበቃ ጋር ትብብር አለበት።
የሰሜን አሜሪካ ወይም ደግሞ የሰሜን ካሊፎርኒያ ነዋሪ የሆኑት ዶክተር ቅድስት ኪዳኔ የማምናቸው በምሽቱ እንግዳችን ናቸው። እሳቸውና ባልደረቦቻቸውን የተመለከተ ዘገባ አለን። የቦስተን ማራቶንን እንዲሁም ደግሞ ሌሎች ጥንቅሮችን ይገዛናል። ኤደን ገረመው የምሽቱን መሰናደው በመምራት ንጉሱ ታምሬ ደግሞ የድምፅና የምስል ምህንድስናውን በመከወን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። አብራችሁ ነው ምሽቱ ቀዳሚ ዘገባ ትምህርት ነው። የዩናይትድ ስቴትስ ጠቅላይ ፍርድ ቤት ጥቁሮችን፣ ሴቶችንና ሌሎች አናሳ የማህበረሰብ ክፍሎችን ጨምሮ በአሜሪካ የሀብት ድልድል ተካፋይ ያልሆኑ ወይም ደግሞ መድሎ ተደርጎባቸዋል ተብለው የሚታሰቡ የህብረተሰብ ክፍሎችን ለመደገፍ ጥቅም ላይ ይውል የነበረውን ዘርን ያገናዘበ መመልመያ ፖሊሲ አፈርማቲቭ አክሽን ከዚህ በኋላ ተፈጻሚ እንዳይሆን ውሳኔ ካሳለፈ ወዲህ ለመጀመሪያ ጊዜ ዩኒቨርሲቲዎች አዲስ ተማሪዎችን ወደ ተቋማቸው እየተቀበሉ ነው። በርዕዮተ ዓለም መስመር የተከፋፈሉት የአሜሪካ ጠቅላይ ፍርድ ቤት ዳኞች 6-3 በሆነ ድምጽ ላለፉት 45 ዓመታት በስራ ላይ የኖረውን ፖሊሲ መቀየራቸው በከፍተኛ የትምህርት ተቋማት ውስጥ በሚኖረው የትምህርት እድልና የዘር ስብጥር ላይ ምን አይነት ተጽዕኖ ይኖረዋል ስትል ስመኝሽ የቆየ በሚኒሶታ የከተማ ምክር ቤት የፍትሐዊነትና የእኩልነት እድል ቢሮ ረዳት ዲሬክተር የሆኑትን የህግ ባለሙያ አቶ ዘካሪያስ ኃይሉን አነጋግራለች። ወደዛ ነው የምናልፈው።
አቶ ዘካሪያስ በጣም ነው የማመሰግነው። እስቲ በቅድሚያ ለምን ነበር አፈርማቲቭ አክሽን ስራ ላይ የዋለው?
እንግዲህ ይሄ አፈርማቲቭ አክሽን የሚባለው ጥቁሮችና ሌሎች ማይኖሪቲዎችና ሴቶችም በተቻለ መጠን የሚደረግባቸውን አድሎ ለማቆም በስራ በመንግስት ስራ ውስጥና በመንግስት ኮንትራት ውስጥ ተገቢውን ድርሻ እንዲወጡ በሚል ነበር የወጣው። ከዛ ጋር በተገናዘበ ነው ቃሉ የወጣው።
ታዲያ እንደሚታሰበው በስራ ላይ ከዋለበት ጊዜ አንስቶ ጥቁሮች ወይም ሴቶች ተጠቃሚ ሆነዋል? የሚፈለገው እኩልነት መፍጠር ችሏል?
ይሄ ትልቅ አሜሪካ ውስጥ ትልቅ ለውጥ ካመጡት ህጎች ውስጥ አንደኛው ነው ብሎ ነው የሚገምቱት። በተለይም በ1964 የወጣው ሲቪል ራይትስ አክት እና ከዛ ጋር ተያይዞ የወጡ ህጎች አሉ። ያ በጣም ብዙ ረድቷል። ከዚህ በፊት ሳይቀጥሩ አድሎ ሲደረግባቸው የነበሩት ጥቁሮች፣ ስፓኒክ ሴቶች እና ኔቲቭ አሜሪካኖች ስራ እንዲያገኙ በጣም በብዙ ረድቷል ነው የሚባለው። አንዳንዶቹ ግን ምንም አልረዳም እንዳውም ጎዳቸው የሚሉ ሰዎችም እንዳሉ መገንዘብ ያስፈልጋል።
እንግዲህ አሁን የጠቅላይ ፍርድ ቤቱ ዳኞች ለምሳሌ የሀገሪቱ ኮሌጆች እና ዩኒቨርሲቲዎች በቅበላ ወቅት ቀለምን መሰረት ያላደረገ መመዘኛዎችን መጠቀም አለባቸው ሲሉ ህገ መንግስቱን ይጠቅሳሉ። ከለርን፣ ዘርን መሰረት ያደረጉ መመዘኛዎች ህገ መንግስቱን ይጻረራሉ ይላሉ እና ከዚህ ረገድ ህገ መንግስቱ ምን ይላል?
እንግዲህ ህገ መንግስቱ ምን ይላል የሚለውን ለማየት ወደ ታሪክ በምንሄድበት ጊዜ ይሄ ህግ የወጣው ሲቪል ወሩ ካለቀ በኋላ አሸናፊዎቹ የሰሜኖቹ ጥቁሮች ከዚህ በፊት በባርነት ውስጥ ሲኖሩ የነበሩትን ነፃ ለማውጣትና ጥቁሮች በሀገራቸው ዜጋ እንዲሆኑ 3 የሆኑ በጣም አስፈላጊ የሆኑ አሜሪካን የለወጡ ህጎችን አውጥተው ነበር። እነዚህም 13th Amendment፣ 14th Amendment እና 15th Amendment የሚባሉ ናቸው። 14th Amendment 4 ክሎዝ አሉት። ከነዛ ውስጥ ማንኛውም ሰው በአሜሪካ ውስጥ ያለ በህግ ውስጥ እኩል ነው ነው የሚለው ለጥቆች አብዴ ሰጠውና ይህ አፈርማቲቭ አክሽንም በስራ ላይ እንዲውል ተግባራዊ እንዲያውን ካደረጉት ኮንስቲቱሽኖች ውስጥ አንቀጾች ውስጥ ይሄ አንደኛው ነው።
ስለዚህ ከአሁን ካስረዱኝ አንጻር አፈርማቲቭ አክሽኑ ህገ መንግስቱ ያስቀመጠውን መብት የሚደግፍ እንጂ የሚጻረር አይደለም።
እንግዲህ እዛ ላይ ነው አሁኑ ክርክር የተደረገው። አፈርማቲቭ አክሽን ስራ ላይ መውጣዋል ከጀመረበት ጊዜ ጀምሮ ይሄ ህገ መንግስታዊ አይደለም የሚል ክርክር ያነሱ ብዙ ሰዎች ነበሩ፣ ብዙ ድርጅቶችም ነበሩ። ቢያንስ 4 ጊዜ ቀርቧል። ከነዚህ ውስጥ ለምሳሌ ባኪ ቨርስስ ዩኒቨርሲቲ ኦፍ ካሊፎርኒያ በሚባል 1978 ዓ.ም ይሄ ጥያቄ ቀርቦ ነበር። ሱፕሪም ኮርት ያን ጊዜ ዘርን ያገናዘበ መመልመያ ፖሊሲ ህግ መንግስቱን አይጻረን የሚል ውሳኔ ወሰነ። ነገር ግን ኮታ ሳታደርጉ ሆሊስቲክ በሆነ መንገድ አጠቃላይ በሆነ መንገድ ዘርንም እንደ አንድ ክራይቴሪያ በመጠቀም ይቻላል ብሎ አፈርማቲቭ አክሽንን ደገፈ። እና እንግዲህ ይሄ በሚሆንበት ጊዜ አፈርማቲቭ አክሽን እየሸረሸረ ነው ያመጣው። በጣም ጠበቅ እያደረጉ ነው ክራይቴሪያውን እና አድማሱን በጣም እያጠበቡት ነው የመጡት።
እንግዲህ አንዳንዶቹ በክርክራቸው ውስጥ ይሄ አፈርማቲቭ አክሽን በትምህርት ውስጥ የዘር ልዩነትን የበለጠ ያጠናክራል፣ አነሳ የሚባሉትን የህብረተሰብ ክፍሎች የበለጠ እንዲገለሉ ያደርጋል ብለው መከራከሪያ ያቀርባሉ፣ እንደ ጀስቲስ ቶማስ ያሉት ጥቁሩ ዳኛ ማለት ነው። እና እርስዎ እንደ ህግ ባለሙያ ውሳኔውን እንዴት አዩት?
አንደኛ በጣም ግልጽ መሆን ያለበት ቅድም ለማለት እንደሞከርኩ ሶስት ጊዜ ቀርቦ ሱፕሪም ኮርት ውስጥ አፈርማቲቭ አክሽን የህገ መንግስቱን አይጻረርም የሚል ውሳኔ ተሰጥቶ ነበር። አሁን ለምንድን ነው እንደገና ያንን የቀለበሱት የሚባልበት ጊዜ እውነት በስራ ላይ ያለውን አስተሳሰብ አፈርማቲቭ አክሽን ለሌሎቹ ያደረገውን ጥቅም በማየት የሚያመጣውን ጉዳት በማመዛዘን የተወሰነ ውሳኔ ሳይሆን የፖለቲካዊ ውሳኔ ነው የሚሉ ሰዎች አሉ። ሙሉ በሙሉ አሁን እኩልነት አለ ወይ? እኩልነት በሌለበት ሁኔታ እኩል ያልሆኑትን ሰዎች ሂዱና በእኩል ተወዳደሩ ማለት ትክክል ነው የሚል ሌላ ከባድ መከራከሪያ ነጥብ አለ። ኖርስ ካሮላይና ዩኒቨርሲቲ ወደ 40 አይነት ክራይቴሪያ ነው ያለው። ከነዚህ መመዘኛዎች ለምሳሌ ሌጋሲ አድሚሽን የሚባል አለ። ለምሳሌ ሃርቫርድ ዩኒቨርሲቲ አባት ተምሮ ከሆነ ልጁ ነጥብ ይሰጠዋል። ወላጆቻቸው ደግሞ ዘመዶቻቸው ለዩኒቨርሲቲው ገንዘብ ይሰጡ ተጨማሪ ነጥብ ይሰጣቸዋል። እነዚህ በአብዛኛው ነጮች ናቸው። ኦልሬዲ ነጮች አፈርማቲቭ አክሽን ያላቸው እንደማለት ነው። እና እንግዲህ ያ በሚደረግበት ሁኔታ ለጥቁሮቹ ከዚህ በፊት የነበረባቸው ጭቆና ከማሄድ ምናለ ትንሽ ነጥብ ያ ቢሰጥ ጉዳት አለው ወይ ነው። ሌላ ደግሞ ይሄ ዳይቨርሲቲ በአንድ ዩኒቨርሲቲ ውስጥ መኖር ሁሉንም የሚጠቅም እንጂ ጥቁሮቹን ብቻ የሚጠቅም አይደለም። በዚህ በላይ ጥናት ያደረጉ ሰዎች የተለያዩ ዘሮች አንድ ላይ መማር ለዩኒቨርሲቲው ጠቃሚ ነው፣ ለህብረተሰቡ ጠቃሚ ነው። ክሪቲካል ቲንኪንግ አስተሳሰብ እንዲያድግ ያደርጋል። ስለዚህ ዩኒቨርሲቲ ውስጥ ዳይቨርሲቲ እንዲበዛ ማድረግ ለሁሉም ጠቃሚ ነው የሚል ክርክር አለ።
አሁን እንግዲህ እኩል እድል ለማያገኙ የህብረተሰብ ክፍሎች ይሰጥ የነበረው ይሄ ልዩ እድል ተነስቷል። ኮሌጆችም ዘንድሮ ተማሪዎችን ሲቀበሉ ዘርን እንደ አንድ መስፈርት መጠቀም አይችሉም እና ይሄ በዩኒቨርሲቲዎች ውስጥ ምን አይነት ልዩነት ሊፈጥር ይችላል?
ያ እንግዲህ ይሄ ለውጥ የሚያመጣው በተለይ ግልጽ መሆን ያለበት ይህ በትንሽ ዩኒቨርሲቲዎች፣ ኮሌጆች ላይ ድሮ አፈርማቲቭ አክሽን በብዛት የለም። ነገር ግን ይሄ የታወቁ አይቪ ሊግ የሚባሉ ዩኒቨርሲቲዎች ወይም ደግሞ ስቴት ዩኒቨርሲቲዎች በጣም ትልልቆቹ ላይ ትልቅ ለውጥ ያመጣል ተብሎ ነው የሚጠበቀው።
እንደ ሃርቫርድ ማለት ነው?
እንደ ሃርቫርድ፣ እንደ የል፣ እንደ ፕሪንስተን ያሉ አይቪ ሊግ የሚባሉ ዩኒቨርሲቲዎች አሉ። ሌላ ደግሞ ስቴት ዩኒቨርሲቲዎች አሉ፣ እንደ ኖርዝ ካሮላይና፣ ካሊፎርኒያ ደግሞ ያሉ እንደ በርክሊ ያሉ፣ ዩሲኤል ያሉ ዩኒቨርሲቲዎች አሉ። እዛ ላይ ትልቅ ለውጥ ያመጣል ተብሎ ነው የሚጠበቅ። ለምሳሌ ከዚህ በፊት ካሊፎርኒያ እንዲሁ በፕሮፖዚሽን አፈርማቲቭ አክሽን እንዳይኖር ተደርጎ ነበር እና በዛን ጊዜ ለምሳሌ በርክሊ ዩኒቨርሲቲ ውስጥ የጥቁሮቹ በ60% ነው የቀነሰው። ዩሲኤልኤ ደግሞ በ30 ነው የቀነሰው። በአጠቃላይ ካሊፎርኒያ ውስጥ የጥቁሮችና የስፓኒክና የነቲቭ አሜሪካን በ40% ነው የቀነሰው። ይሄ በጣም ትልቅ ኢፌክት አለው በህብረተሰቡ ላይ እና አሁንም የሚደረገው ይሄ ሃርቫርድ ውስጥ እንዳይኖር ሲደረግ እንዲ አፈርማቲቭ አክሽን አንዳንዶቹ እንደሚገምቱት ከ14% ወደ 6% ዝቅ ይላል የሚል ግምት ያስቀመጡ ሰዎች አሉ፣ ተመራማሪዎች። እና ይሄ ትልቅ ነጥብ ነው።
በጣም ነው የማመሰግነው አቶ ዘካርያስ ጠቅላይ ፍርድ ቤቱ ያሳለፈውን ውሳኔ በተመለከተ ስለሰጡን ሙያዊ ማብራሪያ እጅግ አድርገን እናመሰግናለን።
አመሰግናለሁ።
አ አስከትለን የምናልፈው ወደ ስፖርት ዘገባ ነው። ሰኞ ዕለት በተካሄደው የቦስተን ማራቶን የ33 አመቱ ሲሳይ አፈትልኮ በመውጣት ግማሹን የማራቶን ርቀት በብቸኝነት ተቆጣጥሮ አሸንፏል። በውድድሩ የፈጣን ሰዓት ክብረ ወሰን ባለቤት በመሆንም የቦስተን ማራቶንን ያሸነፈው ሲሳይ ባለፈው አመት በቫለንሺያ 2 ሰዓት ከ02 ደቂቃ ከ00 ሰከንድ በሆነ ሰዓት ክብረ ወሰኑን ሰብሮ በመግባት አራተኛ ሆኗል። ኤቢሳ ነገሰ ከሲሳይ ለማና ከኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ረዳት ኮሚሽነር ደራርቱ ቱሉ ጋር አጠር ያለ ቆይታ አድርጓል። ወደዛው ነው የምናልፈው።
አትሌት ሲሳይ ለማ ቦስተን ማራቶን ዛሬ በተካሄደው አሸንፏል። ታን ነበር የሮጥከው እንደ ወጣህም ደሞ ጨርሰዋልና በመጀመሪያ እንኳን ደስ ያለህ። እስቲ ስለ ውድድሩ እንዴት አየው?
አናብረ ደሳለን ለግብዣችሁም አመሰግናለሁ። የቦስተንን ማራቶን ለማሸነፍ ከመጀመሪያ ጀምሮ ፌስ ስለሌለው እንደማሸንፈው አምኜበት ስለገባው ለዛ ነው ፈጣን ሀፍ ማራቶን ሮጫለሁም ከቫለንሺያ ይልቅ እዚች ነው አሻሽዬ የሮጥኩት። ነገር ግን ከሰላሳ ኪሎ ሜትር 25 ኪሎ ሜትር በኋላ ያገት ውጣ ውረድ ምናምን ስለሚበዛበት ልሄድ አልቻልኩም። ሁለተኛ ደግሞ ከጠዋት ጀምሮ ብቻዬን ነው። ከአንድ ኪሎ ሜትር በኋላ ነው ልጆቹ ጥዬ ሄድኳቸው። ልጆቹ እስከ አንድ ኪሎ ሜትር ነው አብሯቸው የሄድኩት። ከዛ በኋላ ብቻዬን ነበር የሄድኩት። ይሄ ደግሞ በጣም ደስ የሚል ነገር ነው። ፈጣሪ ረድቶኝ እንዲያሸንፍ ተደርጓል። ደስ ብሎኛል። እንኳን አብሮ ደስ አለን። ለኦሎምፒክ ደግሞ በሚበልጠው መዘጋጀት የግድ ይለኛል። ባለፈው ቶኪዮ ላይ ያበላሸነውን ለመካስ የግድ ይለኛል። ደግሞም እንደማያሸንፍ እውነት ነው። በውስጤም እግዚአብሔርም እንደሚረዳኝ ነው የኢትዮጵያ ሕዝብ ያኔ በአዘኔ እንደገና ደግሞ ማግኘት ከሚገባቸው ያላገኙ ስለሆነ እኛም ደግሞ በጣም ተሰምቶናል። ግን ደግሞ ካሳ ነው ብዬ ይሄዳለሁ። ደግሞ ማሸንፋለሁ።
እንግዲህ አንተ አንድ ኪሎ ሜትር ብቻ ነው አብረህ ሄድኩ ከአትሌቶቹ። ከዛ በኋላ እንደዚህ አይነት ውሳኔ መወሰን እጋት ውስጥ አላስገባህም ወይ? ብቻ
ምንድን ነው አንድ ሰው እንደ አንድ ራጭ ወይ ደግሞ እንደ ወታደር መሆን አለበት። ብቻ ስገባ የሰላም ጦር ነው። እሱን ደግሞ በራሴ አምኔ የወጣበትን ወደኋላ መመለስ የለብኝ፣ ወደኋላ ማየት የለብኝ። እንደገና ደግሞ ይመጣሉ አይመጡም የሚለውን ማሰብ የለብኝ። በራሴ አምኔ ከወጣ ራሴ ላይ ደግሞ ጃዜ መሮጥ የአንተ ፋንተ ነው እና እንደዛ አድርጌ ያንን ሁሉ በኃላፊነት ወስጄ ነው የወጣሁት። እንደዛውም ደግሞ እውነት ይመጣሉ ይደርሱኛል ብዬም አላሰብኩም። ቢ ትንሽ ከሰላሳ በኋላ ትንሽ ከብዶኝ ነበረ። አውሬዱ ከመውጣቱ መውረዱ በጣም ከብዶኝ ነበረ፣ ቀጠቅጠኝ ነበረ። ያ ነው ትንሽ እንትን ያለኝ። በጣም በራሴ አምኜ ነው መጣሁ።
ኮሚሽነር ደራርቱ ቱሉ እንግዲህ በቦስተን ነው የምትገኘው። የኢትዮጵያ አትሌቶች በወንዶች በአንድና ሁለት ሆነው አሸንፈዋል። ትልቅ ፉክክር ነበር እና አንቺም ደግሞ በአካል እዛ ተገኝተሽ ምን አየሽ? ውጤቱንስ እንዴት አየሽው?
አመሰግናለሁ። እንኳን ደስ ያለን። በቅድሚያ አንተም እንዳልከው ሲሳይ ለማ ዛሬ በጥሩ ሁኔታ ነው ያሸነፈው። በርቀት ነው ያሸነፈው። ያው ከመጀመሪያ ነው የመጣው። እንግዲህ እንደምታውቀው የቦስተን ማራቶን ማራቶን ኮርሱ በጣም ከባድ ነው። ቁልቁለትና ዳገታማ ነው። እንግዲህ ምናልባት እንደ ቦርድ ሰምታችሁ ከሆነ የ2024 የተደረገው የፓሪስ ኦሎምፒክ ኮርሱ በጣም ከባድ ነው። ዳገት የበዛበትና ቁልቁለት የበዛበት ነው። ይህ ምናልባት ለሲሳይ ትልቅ ልምድ ሆና ነው ብዬ ነው የማስበው። እና እንግዲህ እንደዚሁም ከዚህ በፊት የተደረጉት ማራቶን ውድድ ከተደረጉት ማራቶን ውድድ ለፓሪስ ማራቶን ብንመርጣቸው ፋይናል ለንደን እሁድ የሚደረገው የለንደን ማራቶን አለ፣ ከነሱ እንወስዳለን። ስለዚህ በአጠቃላይ ያው ሲሳይ ተስፋ ሰጪ ለፓሪስ ኦሎምፒክ ተስፋ የሚሰጥና የአሁኑ ከባድ ኮርስ ይሄንን አክል በብቃት ከተወጣ ያንም ደግሞ እንደዚሁ እግዚአብሔር ሰላም ካረገ የተሻለ ሩጫ ከጓደኞቹ ጋራ ይሮጣሉ ብለን ነው የምናስበው። በአጠቃላይ እንግዲህ ያው ከሜጀር ማራቶኖቹ የምናያቸው ልጆች የሚመጡት ልጆች ለፓሪስ ኦሎምፒክ ነው የምናየው እና እንደዚሁም ደግሞ ሴቶቹም ጠንከራ ሴቶች ነበር የመጡት። ሆኖም ኦብሪ እንደምታውቀው ከትራክ የመጣች ልጅ ነች። ትራክ ላይም እንደዚህ ማራቶን ላይም ትልቅ ኤክስፔሪንስ አላት። ስለዚህ እሷ ድጋሜ ልታሸንፍ ትችላለች። የእኛ አትሌቶች ከአራተኛ በኋላ ነው የወጡት እና በአጠቃላይ ጥሩ ነው። እንግዲህ ዋናው ነገር ያው ልጆች ዛሬ ልምድ አግኝተው ለመቀጠለው ደግሞ የተሻለ ውድድር ይዘጋጃሉ ብዬ ነው የማስበው እና ደስ ብሎናል። በአጠቃላይ
ga ጋቢና ቪኦኤ ይቀጥላል። ኢትዮጵያ ሄፓታይተስ ቢ እና ሄፓታይተስ ሲ በተሰኙት የጉበት በሽታ ተጠቂዎች አሃዝ ከሰሃራ በስተደቡብ ካሉ የአፍሪካ ሀገራት በሁለተኛ ደረጃ ላይ እንደምትገኝ የጤና ባለሙያዎች ይናገራሉ። መፍትሄ ለማምጣት ታዲያ ትውልደ ኢትዮጵያዊቷ ዶክተር ቅድስት ኪዳኔ ባልደረቦቻቸውን በማስተባበር በቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ ሆስፒታል የጉበት ንቅለ ተከላን ጨምሮ የተለያዩ አገልግሎቶችን ለመስጠት የሚያስችሉ የሙያ ስልጠናዎችና የቁሳቁስ ድጋፍ በማድረግ ላይ ይገኛሉ። እሱም በተመለከተ የተሰናዳው ዘገባ ቀጣዩ ነው።
የሰሜን ካሊፎርኒያ ነዋሪ የሆኑት የጉበት ሕክምና ስፔሻሊስት ዶክተር ቅድስት ኪዳኔ ኢማም ትልቁ ህልማቸው ኢትዮጵያ ውስጥ ዘመናዊ የሆነ የጉበት ንቅለ ተከላ አገልግሎት የሚሰጥ ተቋም ማደራጀት ነው። ዶክተር ቅድስት በዚህ ጉዳይ ላይ ማቀድና መስራት ከጀመሩ 10 ዓመት ሆኗቸዋል።
የጉበት ዶክተር ኮንክ በኋላ አዲስ አበባ ሄጄ ጳውሎስ ሆስፒታል በተለያዩ ጊዜዎች አገልግያለሁ። ከዛም እዚህ መጥተው ያለንበት ጣቢያ መጥተው ሁለት ዶክተሮች ትሬን አድርገናል። ፓንደሚኩና ያው ኮቪድ-19 ከመጣ በኋላ ትንሽ አስቸግሮን ነበር። ያው ለመሄድ የጉበት ትራንስፕላንት ወይ የጉበት ንቅለ ተከላ ኢትዮጵያ ውስጥ ለመጀመር ድሮ ማሳቤ ነው እና አንድ 10 ዓመት ሆኖናል ይሄንን ስናስብ ስናበስል ስንፕላን ስናደርግ ማለት ነው። ያው ከጤና ጥበቃ ጋር ትብብር አለበት፣ ከጳውሎስ ካሉ ዶክተሮች ጋርም ትብብር አለበት ስራው። እኔም ደግሞ አብሬያቸው የሚሰራው ዶክተሮች ዋናው ዶክተር ሀሱን የሚባል የጉበት ትራንስፕላንት ሰርጅን እንደዚሁ ቲም ከኛ ጋር ሰብስቦ ኢራቅ ውስጥ የመጀመሪያ የትራንስፕላንት ፕሮግራም ከፍቷል። ልምድ አላቸው ሄደው ኢንተርናሽናሊ እንደዚህ አይነት የትራንስፕላንት ፕሮግራም አቋቋም እና እሱን በመጠቀም ከነሱ ጋር ተነጋግሬ 4 ሆነን ነው አዲስ አበባ ይሄድ ነው ጃንዋሪ ላይ።
ዶክተር ቅድስት አብሯቸው የሚሰሩትም ባልደረቦቻቸውና የሚሰሩበትን ተቋም እንዲሁም ደግሞ ሌሎች ድጋፍ አድራጊዎችን በማስተባበር በቅርቡ የሕክምና ቡድንና የተለያዩ ቁሳቁሶችን በመያዝ ወደ ኢትዮጵያ የተጓዙ ሲሆን በቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ ሆስፒታል ውስጥ አገልግሎት ሰጥተው ተመልሰዋል።
ይሄንበት ዓላማ 2 ነው። አንደኛ የጉበት ንቅለ ተከላ ይቻላል ወይ? እውነት ይሆናል ወይ? ተመልሰን እንሄዳለን አብረን ሰርተን እዛ እንደርሳለን ወይ የሚለውን አሰስ ለማድረግ ነው። ሁለተኛ ደግሞ እግረ መንገዳችንን ደግሞ የጉበትና የፓንክሪያስ ሰርጅኖችን ትሬን ለማድረግ ነው የተለያዩ ሰርጀሪዎች ሰርተን። ሶስተኛ ደግሞ እቃዎች ይዘን ሄደናል ዶኔት የሚደረጉ። አራተኛ ደግሞ ነርሶችን ትሬን አድርገናል የኦፕሬሽን ሩም ነርሶችን። የመጀመሪያው ፊዚቢሊቲ የሚለውን ችሎታ አላቸው እውነት መሆን የሚችላል የሚለውን ምንም ጥያቄ የለውም። አይ ቲንክ በሚቀጥሉት ዓመታት ውስጥ በትራንስፕላንት ንቅለ ተከላ የሊቪንግ ዶነር ማለት ህይወት ያለው ሰው ሰጥቶ ዶኔት አድርጎ የሚደረገውን ሊቨር ዶኔሽን ትራንስፕላንት መደረግ ይቻላል። እሱ ፊዚቢሊቲውን አሰስ አድርገናል። ምንም ጥያቄ የለውም። መንገድ ላይ ናቸው። ያው አብረናቸው ተራምደን እዛ እንደርሳለን።
ኢትዮጵያ ሄፓታይተስ ቢ እና ሲ በተሰኙት የጉበት በሽታ ተጠቂዎች አሃዝ ከሰሃራ በስተደቡብ ካሉ የአፍሪካ ሀገራት ሁለተኛ ናት የሚሉት ደግሞ በቅዱስ ጳውሎስ ሚሊኒየም ኮሌጅ ሆስፒታል የጉበት የቆሽትና የሐሞት ሰብ ስፔሻሊስት ዶክተር ውለታው ጫኔ ናቸው።
እውነቱ በጣም ብዙ ነው። ለዚህ 2 ማሳያ ልንገርሽ። አንደኛው ናሽናል ሄፓታይትስ ሰርቬይ ተሰርቶ ነበረ። በተሰራው ናሽናል ሄፓታይትስ ሰርቬይ መሰረት ከሳብሳራን አፍሪካ ትልቁን የሄፓታይትስ ኢንፌክትድ ኮሚኒቲ ፕሮፖርሽናል የያዘችው ሀገር ኢትዮጵያ ነች። ሄፓታይትስ ቢ ወደ 9.4%፣ ሄፓታይትስ ሲ ወደ 3.7% ኮሚኒቲያችን ኢንፌክትድ ነው። አንዱ ይሄ ነው። ሁለተኛው ስለዚህ ይሄ ማለት ምን ማለት ነው? በ120 ሚሊየን ብታባዥው በጣም በርከት ያለ ሰው ሄፓታይትስ ቢሲ ተጠቂ ነው ማለት ነው። ሄፓታይትስ ቢሲ ደግሞ ተጠቂ የሆነ ሰው በጊዜ ሂደት ውስጥ ፌል ማድረጉና ንቅለ ተከላ መፈለጉ አይቀርም ማለት ነው። ሁለተኛው ማሳያ እኛ የጉበት ችግር ኑሯቸው ከምናክማቸው ሰዎች ለምሳሌ የጉበት ካንሰር ኑሯቸው ሪዜክሽን ወይም ደግሞ ጉበት ቆርጠን ለማከም የምናክማቸው ብዙ ታካሚዎች አሉን። ሆስፒታል ቤዝ ሬጅስትሪዎች ሪቪው አድርገን ነበረ። ሆስፒታል ላይ በሰራነው ሰርቬይ መሰረት ወይም ደግሞ ባለን ሬጅስትሪ መሰረት የኛ 50% ታካሚዎቻችን ሄፓታይትስ ቢና ሲ ምክንያታቸው ነው ጉበታቸው ጠባሳ ኑሮት ካንሰር እንዲኖረው። 50% ግን ሄፓታይትስ ቢም ሲም ሳይኖራቸው ካንሰር ይዘው የሚመጡ ታካሚዎች። ይሄ ማለት ምን ማለት ነው? ሌላ አጋላጭ ጉበትን የሚጎዳ አጋላጭ ምክንያት አለን ማለት ነው።
ዶክተር ሁለታው በአሁን ሰዓት በዶክተር ቅድስት ኢማን በተጀመረው እንቅስቃሴ አማካኝነት ከበድ ያሉ ቀዶ ጥገናዎች መሰራታቸውን የገለጹ ሲሆን በተጨማሪም ተቋሙ እስከ $35,000 የሚያወጣ የሕክምና መሳሪያ ድጋፍ መቀበሉንም ተናግረዋል።
ኮምፕሌክስ የሆኑ የጉበት ኦፕሬሽኖች ነው የሰራነው። ኢንፋክት የጉበት ኦፕሬሽን እዚህ ምን እንሰራለን፣ ግን ደግሞ እነሱ በመጡበት ወቅት በአጋጣሚ የሰራናቸው ታካሚዎች እዚህ ካለው ቲም ጋር ስናነጻጽረው ትንሽ ኮምፕሌክስ የነበሩ ከበድ ያሉ ከዚህ በፊት አንዳንዶቹ አንድ ሁለት ጊዜ ተሞክሮላቸው ሰክሰስፉሊ ኮሜንስ ማድረግ ያልተቻሉ የጉበት ኦፕሬሽኖችን የሰራ ነው። ስለዚህ እነዚህ ኦፕሬሽኖች ንቅለ ተከላ ለማስኬድ ያስችላል ወይስ አያስችልም ፋሲሊቲው የሚለውን ኢቫሉዌት ለማድረግ የተወሰነ እድል ተሰጠ። በተጨማሪም ለነርሶቻችን ለነበሩ ሐኪሞችም በዛ በነበራቸው የአንድ ሳምንት ቆይታ ጊዜ ውስጥ ትሬኒንግ ሰጥተውልን ስለነበረ ሶስተኛው የተወሰነ የቁሳቁስ ድጋፍ አድርገውልን ነበር። ለምሳሌ የጉበት ኦፕሬሽን ስንሰራ የምንጠቀምበት ሪትራክተር የሚባል አለ እና እሱን ለምሳሌ ወደ 35,000 ዩኤስዲ አካባቢ የሚያወጣ እንትን ነው። እሱን ይዘውልን መጥተው ነበረ እና ይሄ አሁን እኛም እየሰራንበት ነው።
ዶክተር ቅድስት ከዚህ ቀደም በሰሜን ካሊፎርኒያ ያሉ ኢትዮጵያውያን የሕክምና ባለሙያዎችን በማስተባበር ሰሜን ኢትዮጵያ ጦርነት ለተጎዱ ሆስፒታሎችና የጤና ጣቢያዎች ከ40 ኮንቴነሮች በላይ የሕክምና ቁሳቁሶችና መገልገያዎችንም ረድተዋል። አሁን ላይ ከቅዱስ ጳውሎስ ሆስፒታል ጋር የጀመሩት የድጋፍ እንቅስቃሴን ተቋሙ የራሱን የጉበት ንቅለ ተከላ ማድረግ እስኪችል ድረስ ለማብቃት ህልምን የሰነቀ ነው። ይህንን ለመፈጸምም ከአምስት ወራት በኋላ ከኢትዮጵያ ባለሙያዎችን ወደ ዩናይትድ ስቴትስ ማምጣት የልምድ ልውውጥ ለማድረግ እየጣሩ መሆኑንም ይገልጻሉ።
እንግዲህ በጣም ሞኑመንታል የሆነ ትሪፕ ነበር። ይሄንበት ፊዚቢሊቲውን አስተሳርገን ይቻላል ተብሎ ተወስኗል። ጤና ጥበቃም ጳውሎስም እዚ ያሉትም ዶክተሮች አክቲቭሊ እየሰሩ ነው። ኢንፍራስትራክቸሩ ቢልድ እየተደረገ ነው። ከኛ ጋር ኮሚኒኬት እያደረገን ነው። ያሰብ የኔ ኔክስት ስቴፑ ሰመር ላይ የ2024 በፈረንጅ ሰመር ላይ ጳውሎስ የተለያዩ ዶክተሮችን ያው የጉበት ትራንስፕላንት ሲባል የተለያዩ ዶክተሮችን ኢንቮልቭ ያደርጋል። የሊቨር ዶክተር እንደኔ፣ የሊቨር ሰርጅን፣ አንስቲዚዮሎጂስት አለ፣ የአይሲዩ ዶክተር አለ፣ ኢንተርቬንሽናል ሬዲዮሎጂ አለ እና የተለያዩ መልታይ ዲስፕሊነሪ ቲም ይባላል። እኛ ጋር አምጥተን የእኛን ፕሮቶኮል እና እኛ ጋር እንዴት እንደሚሰራ እንዲያዩ እሱን እያስተካከልን ነው።
የጉበት ሕክምና ማዕከሉ የተለያዩ ድጋፎች እንደሚያስፈልጉት የሚገልጹት የቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ ሆስፒታል ባልደረባ የሆኑት ዶክተር ውለታው ጫኔ የተያያዘው ስራና እቅድ ሲሳካ ማዕከሉ ከኢትዮጵያውያን በተጨማሪም በምስራቅ አፍሪካ ለየት ያለ አገልግሎት የሚኖረውና የገቢ ምንጭ የሚሆን ነው ይላሉ።
በቅርብ እንኳ እኔ የማውቃቸው ሁለት ሐኪሞች ንቅለ ተከላ ሰርተው መጥተዋል። የጉበት ውጭ ሀገር ሲሄዱ አንድ ሰው አንድ ታካሚ እስከ 5,000,000 የኢትዮጵያ ብር ወጪ ያወጣል። ይሄ ምልሽ ጀስት ፎር ደ ኢሚዲየት ፔሪ ኦፕሬቲቭ ይቺ ንቅለ ተከላዋ እንትን ብላ ሆስፒታል እስከሚቆዩበት ጊዜ ያለ ወጫቸው ነው። ኢትዮጵያ ውስጥ ብንሰራላቸው ግን በዛ ቢባል 2,000,000 ብር፣ 1.5-2,000,000 ብር በቂያቸው ሊሆን ይችላል። ስለዚህ ዋን ሰርድ ወጫቸውን ነው እዚህ ሊያወጡ የሚችሉት፣ ቱ ሰርዱን እንቆጥብላቸዋለን ማለት ነው። ከዛ ደግሞ ይሄንን ድሆችን ደግሞ ሰፕልመንት ማድረግ የሚያስችል ሲስተም ብንገነባ የሶማሌ ዜጎች መጥተው ሲታከሙ እነሱ እኛ ጋር የሚከፍሉትን ክፍያ የእኛ ሀገር አቅም የሌላቸው ሰዎች የሚረዱበት እንትን መፍጠር ይቻላል።
ዶክተር ቅድስት ኪዳኔ ኢማምና ዶክተር ውለታው ጫኔ ይህን ሰፊ ስራ ለማሳካት አሁን ላይ ተጨማሪ የባለሙያና የገንዘብ ድጋፍ እንደሚያስፈልግ ገልጸው በተለያዩ የዓለም ክፍል ያሉ በጎ ፈቃደኛ የሕክምና ባለሙያዎችና ለጋሾች እንዲሳተፉ ጥሪ አቅርበዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪኦኤ መሰናዶ ነው። አብራችሁን ስለሆናችሁ እናመሰግናለን። አስተያየት ወይም ደግሞ ጥያቄ ቢኖራችሁ የቪኦኤ አማሪክ ፌስቡክ ገጽ ላይ እንዲሁም ደግሞ ድረ ገጽ ላይ በመግባት ለጋቢና ቪኦኤ እያላችሁ አስተያየታችሁን አስቀምጡልን። እንዲሁም ደግሞ ስልክ ቁጥሮቻችሁን ብትተውልን እኛም ደውለን ከእናንተ አስተያየት እንሰበስባለን። አብራችሁን ስለሆናችሁ እናመሰግናለን። የመጨረሻውን ዘገባ ላስተዋውቅ። ሰሜናዊ ናይጄሪያ የሽብርተኛው እስላማዊ ቡድን ቦኮ ሀራም ታጣቂዎች በመቶዎች የሚቆጠሩ ተማሪ ልጃገረዶችን ከጠለፉ 10 ዓመታት ተቆጠሩ። ከዚያ ወዲህ ብዙዎቹ ተጠላፊዎች ራሳቸው ከጠላፊዎቻቸው እጅ አምልጠዋል ወይም ደግሞ የጸጥታ ኃይሎች አስለቀቀዋቸዋል። 82 ልጃገረዶች ግን አሁንም በጠላፊዎቻቸው ቁጥጥር ስር ናቸው። የልጃገረዶቹ ዕጣ ፈንታ በአንድ ወቅት ጠንካራ በነበረው ልጃገረዶቻችንን እናስለቅቅ ከተባለ ተሟጋች ቡድን ጋር ዳግም ማንሰራራት ጋር ተቆራኝቷል። በወቅቱ የቡድኑ እንቅስቃሴ በዓለም አቀፍ ደረጃ ትልቅ ትኩረትን አግኝቶ እንደነበረ ያወሳው የቲሞቲ ኦቢዙ ከአቡጃ ያጠናቀረው ዘገባ ተከታዩ ነው።
ይህ ህዝባዊ መናፈሻ በአንድ ወቅት የተስፋና የጽናት ድባብ የሰፈነበት ነበር። ዛሬ ግን ልክ ከ10 ዓመታት በፊት እንደ አውሮፓውያን የዘመን አቆጣጠር ሚያዝያ 14 2014 ዓመተ ምህረት ከናይጄሪያ ቺቦክ ሁለተኛ ደረጃ ትምህርት ቤት ከተጠለፉት 276 ተማሪ ልጃገረዶች መካከል አሁንም በጠላፊዎቻቸው እጅ ያሉት 82 ልጆች ትዝታና እነርሱን ለማስለቀቅ የሚደረገው ጥረት መታሰቢያ ሆኗል። እስካሁን ካልተለቀቁት የቺቦክ ልጃገረዶች መካከል አንዲቱ የኒኬኬ ሙታ የህት ልጅ ነች።
በየቀኑ ሲነጋም ሲመሽም የእህታችን ልጅ ከኛ በመለየቷ እናዝናለን። አንዳንዶቹ ልጆች ተገድለዋል የሚል ወሬ ሰምተናል። መንግስት የሞቱትን ልጆች እንዲያሳውቀን ወይም ስም ዝርዝሩን ያውጣና እርማችንን እንድናወጣ በመወትወት ላይ ነን።
የቺቦክ ልጃገረዶች ጠለፋን ተከትሎ ልጆቻችንን እናስለቅቅ በሚል ስያሜ እንቅስቃሴ ተጀመረ። ያኔ ተሟጋቾች በየቀኑ በዚህ መናፈሻ ይሰበሰቡ ነበር። የነሱን እንቅስቃሴ ተከትሎም በዓለም አቀፍ ደረጃ ልጃገረዶቹን ለማስለቀቅ ዘመቻ ተጠናክሮ ቀጥሎ ነበር። ዛሬ ግን ዘመቻው ተቀዛቅዟል። አለን ማናሲ የቺቦክ ማህበረሰብ ቃል አቀባይ ናቸው። እንዲህ ይላሉ።
There is fatigue in the struggle. When the bring back our guests started,
በአሁኑ ጊዜ ትግሉ ተዳክሟል። ልጆቻችንን እናምጣ የሚለው ዘመቻ በተጀመረበት ጊዜ በዓለም አቀፍ ደረጃ ተሰሚነት እያገኘ ነበር። ብዙ ምላሽ አግኝቷል። የውጭ መንግስታት ሳይቀሩ ናይጄሪያን ለማገስ ዝግጁ ሆነው ነበር።
ከአስር ዓመታት በፊት ከተጠለፉት የቺቦክ ልጃገረዶች ውስጥ እስካሁን 194ቱ ገሚሶቹ ራሳቸው ከጠላፊዎቻቸው እጅ እያመለጡ፣ ገሚሶቹም መንግስት ከጠላፊዎች ጋር ተደራድሮ ተለቀው ወደ ቤተሰባቸው ተመልሰዋል። ሆኖ አሁንም ናይጄሪያ ውስጥ የጅምላ እገታ በሰፊው ነው የሚካሄደው። አምነስቲ ኢንተርናሽናል እንዳስታወቀው ከቺቦክ ልጃገረዶች ጠለፋ ወዲህ 17 ጠለፋዎች ተፈጽመው ቢያንስ 1700 ተማሪዎች ከትምህርት ቤታቸው ተጠልፈው ተወስደዋል። በቅርብ ጊዜያት የደረሱት ጥቃቶች በታጠቁ ሽፍቶች የተፈጸሙ ሲሆኑ ብዙውን ጊዜም ብዛት ያለው ማስለቀቂያ ገንዘብ የሚጠይቁ ናቸው። የናይጄሪያ ባለስልጣናት በበኩላቸው አሁንም በአጋቾች እጅ ያሉትን ሰዎች አረሳናቸውም ይላሉ። የሀገሪቱ የመከላከያ ሚኒስትር ጀነራል ክሪስቶፈር ሙሳ ሲናገሩ
using the conventional method of fighting, we will have entered all the communities and flattened everything.
በተለመደው መደበኛ የውጊያ ስልት ከተጠቀምን በየማህበረሰቡ ውስጥ እየገባን ሁሉን ነገር አውድመን እንደገና እንደ አዲስ መጀመር ይኖርብናል። ያንን ማድረግ አንችልም፣ ምክንያቱም ሰዎችን ካለውዴታቸው በግድ ያያዙ መንግስታዊ ያልሆኑ አካላት እንዳሉ እናውቃለን። በከፍተኛ ጥንቃቄ መንቀሳቀስ አለብን። በተለያየ ጊዜ ልናጠቃ ሄደን በስፍራው ሲቪሎች መኖራቸውን ስናውቅ ጥቃቱ እንዳይካሄድ ያደረግንበት አጋጣሚ አለ።
የተጠላፊዎች ቤተሰቦችን ልጆቻችንን እናስለቅቅ የተባለው ዘመቻ አስተባባሪዎች ግን ይህንን አይቀበሉም። የፖለቲካ ባለስልጣናቱ ችግሩን ለመፍታት ፈቃደኝነቱ የላቸውም በማለት ያማርራሉ። ትናንት እሁድ የቺቦክ ተማሪ ልጃገረዶች ጠለፋ 10ኛ ዓመት መታሰቢያ ተካሂዷል። በሥነ ሥርዓቱ ላይ አሁንም በጠላፊዎች እጅ ያሉት ልጃገረዶች ታስበዋል። ከዘመቻው አስተባባሪ መሪዎች አንዷ ፍሎረንስ አዘር እንዲህ ሲሉ ተናግረዋል።
የሚያሳዝነው የቺቦክ ልጃገረዶች ጠለፋ በኋላ በተደጋጋሚ ጠለፋ ይካሄድ ጀመር። መንግስት የቺቦክ ልጆችን ጠላፊዎች ለፍርድ ለማቅረብ ፈቃደኛ ባለመሆኑ በሀገራችን የጠለፋ ኢንዱስትሪው ደርቷል።
የቺቦክ ማህበረሰብ ቃል አቀባይ አለን ማናሴም የሚሉት አላቸው።
Sadly, You could even see people that are supposed to take the necessary action, especially the security agents.
የሚያሳዝነው ደግሞ አስፈላጊውን እርምጃ መውሰድ የሚገባቸው ሰዎች በተለይም የጸጥታ ተቋማቱ ለመግባት አስቸጋሪ ወደሆኑ ቦታዎች ተወስደዋል የሚል ሰበብ ሲሰጡ ይስማሉ። ሽብርተኞቹ መግባት ከቻሉ የጸጥታ ኃይሎቻችን እንዴት ነው የሚያቀታቸው?
እንከከ ሙታህና ሌሎችም ቤተሰቦች ልጆቻቸው ወደ ቤት እንዲመለሱ እየተጠባበቁ ነው።
ተመልካቾቻችን ከአሜሪካ ድምጽ ተሰናድቶ የሚቀርብላችሁ የጋቢና ዘይ መሰናዶ ዝግጅት ተጠናቀቀ። የዛሬው ዝግጅት ተጠናቀቀ። ተናደሩ።